በጉጉት የሚጠበቀው የዓለም የእግር ኳስ ዋንጫ ውድድር የፊታችን እሁድ በኳታር ይጀምራል። እሱን በተመለከተ በምሽቱ ጥንቅር ይኖረናል። ለምሽቱም አብይ የምናደርገው የምናነሳው ጉዳይ ይሄ ይሆናል። ሌሎች ጥንቅሮችም አሉን፣ እናስተዋውቃችሁ።
መታተርን እንድናይ ትንሽ መከራን ማየት አለብን። ፈልገ ነው ባይሆንም አንድ ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አምናለሁ። ፍሪደም የሚገኘው ይህ ማስቡ ሲቆጠብ ነውና።
የሰማችሁት የግራፊክስ ጥበብ ባለሙያ የሆነውን እንዲሁም ደግሞ በአለ የስነ ጥበብ ፈለገ ሰላም የስነ ጥበብ ትምህርት ቤት ውስጥ ሁለተኛ ዓመት ተማሪ የሆነውን ወጣት ባለሙያ ማራኪ ግርማን ነው በምሽቱ እንግዳችን አድርገነዋል። ሌሎች ጥንቅሮችም አሉን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የአርብ ምሽት ህዳር 9 2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ኤደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ ዋና አዘጋጆችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ ተጋብዛለሁ። በምልክት ቋንቋ የሰለጠኑ አስተርጓሚዎች በበቂ ሁኔታ ባለመኖራቸው በባህር ዳር ከተማ የሚገኙ መስማት የተሳናቸው ዜጎች የማህበራዊ አገልግሎቶችን ለማግኘት መቸገራቸውን ገለጹ። በባህር ዳር ከተማ በማህበር ተደራጅተው የሚገኙ መስማት የተሳናቸው ዜጎች ወደ ፍትህ፣ ሕክምናና እንዲሁም ደግሞ የትምህርት ጉዳዮችን የመሳሰሉ ተቋማት ሲሄዱ አስተርጓሚ በማጣት መቸገራቸውን ገልጸዋል። መንግስት በመሰረታዊ አገልግሎት ሰጪ ተቋማት ላይም አስተርጓሚ ያስቀምጥልን ሲሉም ጠይቋል። አስቴር ምስጋናው በዚህ ዙሪያ ዘገባ አላት።
ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ኃይሉ የ12ኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ አራተኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከአምስተኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯን ትናገራለች። ወላጆቿ በቀጠሩላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ሕክምና ተቋማት ስትሄድ መሆኑን ትናገራለች።
ፖሊስ ጣቢያም ፍርድ ቤትም ሲሄድ አስተርጓሚ ባለመኖሩ ምክንያት ሀሳቤን ገልጬ ችግሬን ማስረዳት አልችልም እና አስተርጓሚ ባለመኖሩ ምክንያት በሱ ችግር ይገጥመኛል እና
ማለት መሰል ጓደኞቿ ጾታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች።
ሌሎች መስማት የተሳናቸው ህጻናት ሴት ልጆችን መስማት አይችሉም በማለት የተለያዩ ወንዶች ጥቃት ያደርሱባቸዋል። ምስጢራችን ይደበቁልናል በማለት
መስማት ለተሳናቸው ህጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ስርጸ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው።
ከአንደኛ ክፍል እስከ አራተኛ ክፍል መስማት የተሳናቸው ተማሪዎች በልዩ ፍላጎት ዩኒት ምንለዋል፣ እዛ ዩኒት ውስጥ ላይ በሰለጠነ መምህር ልዩ በሆነ ማቴሪያል ለነሱ በሚመች እንደ ፍላጎት እንደ ችሎታቸው አድርገን እስከ አንደኛ እስከ አራተኛ ክፍል ይማራሉ። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛው ትምህርት ክፍል ውስጥ ላይ ገብተው ተካቶ ይማራሉ። እዛ በምናካተትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው። ይህ ምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ወስዶ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር በንግግር የሚካሄድ ነገር ነው። ስለዚህ ይህንን ነገር ልጆቹ አያገኙት።
በባህር ዳር ከተማ የሚገኘው የካቲት 23 አንደኛና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል።
መንግስት የመምህር ብዛትን ጨምሮላቸው ሁሉን የሳብጀክት አይነቶች እንዲማሩና ወደፊት የራሳቸውን ከፍተኛ ደረጃም እንደሚደርሱ ማሳያ ብዙ መምህራን በዚህ ሁሉ የያዙ አሉ። እነዚህን ይደርሳሉ ተብሎ ታስቦ መንግስት ትኩረት ሰጥቶ ለነሱ ማለት ነው።
የሚያቋርጡ ብዙ ተማሪዎች
የተወሰኑ አሉ ነው። ያ በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ ያለ ነው የሚሉኝ እነሱ። ስለዚህ የሚያግዛቸው ስለሚያጡ ማለት ነው።
በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለኸኝ ተዋቸው የችግሩን ስፋት መመልከቱን ይናገራል።
በዚህ ጊዜ በማሰልፍ ጊዜ ብዙ ውጣ ውረድና ፈተናዎች አሳለፍ ኦብነዝ ላይ ደርሰው ማለት ይቻላል። የመስመስናቸው ምምራንም አስተንቆም አልነበረም። አሁን ተማሪዎቹ እንዴት እናግዛቸው ምለቱን አንድም ተቆይ የመስመስናቸው መግበበቱን እንደሆነ እራሳቸው የምልጥ ቋንቋ ነው። ራፊ የሚል ቋንቋ ስላላችሁ በምን ቋንቋ እናስተምራችሁ? ለምን ቢመቸው መጠን ደግሞ ይመስመቸው የራሳችሁ ባህል አላችሁ ቀባላላችሁ ቶሎ ፈጥኖ ሊረዱ አይችሉም። ምክንያቱም ሲወለዱ ጀምር ምስመትናቸው ስለሆኑ እማ ወይም አባይ የሚለውን ቃል ሰይሰሙ ምስመትናቸው ስለሆኑ መስል ለማስመት ምሽካበት ላይ መስለ እነሱም በዘይደ
አማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ 12 ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በምልክት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ ህግ እንዲወጣለት እየሰራን ነው ብለዋል።
የተለያየ አካል ጉዳት አለ። አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። የሙሉ በሙሉ መስማት የተሳናቸው የነሱ አለ። እነሱ ላይ አሁን የተነሳው እንደተባለው ትልቅ ኢሹ ነው። ለነዚህኞቹ ለአይነ ስውራን ረቂቅ አናባቢ እንደተቀጠረ ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግር አለ። እኛም እናቃለን እና ወደፊት ታስቦ መሰራት የሚገባበት ነው። እስካሁን በዚህኛው በወጣው መመሪያችን ላይ ገበርን አልተደረገም። አሁን ቀጣይ በሚወጣው ላይ ግን ሴቶችና ህጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው። በአዲስ ማዘጋጀት የሚገባን እስካሁን ያልፈታናቸው መመሪያውም ያልፈታቸው የአካል ጉዳተኞች ማስተናገድ ያለብን አንዳንድ በመመሪያ መካተት ያለባቸው ነገሮች አሉ። እሱንን ለማካተት እንግዲህ ወደፊት እናወጣለን ብለን ያዝነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል።
የአማራ ክልል ትምህርት ቢሮ በበኩሉ በ10 የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጠኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና የአካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዚዳንት አቶ አማረ ያዜ እንዳሉት በአማራ ክልል 8000 ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶን ነው። ማራኪ ግርማ በአዲስ አበባ ዩኒቨርሲቲ አለ ፈለገ ሰላም የስነ ጥበብ ትምህርት ቤት የሁለተኛ ዓመት ተማሪ ነው። ማራኪ በግራፊክስ ጥበብ ስራዎቹ ለየት ያሉ ባህላዊና በቀለም ያሸበረቁ ስራዎችን በመስራት የራሱን ልዩ ቀለም ይዞ በመውጣት ላይ ያለ ታዳጊ ነው። በምሽቱም እንግዳ አድርገነዋል። በቀጥታ ወደ እሱ ነው የምናልፈው። ራሱን ከሚያስተዋውቅበት ቆይታችን ይጀምራል።
ስሜ ማራኪ ግርማ ይባላል። የምሰራው ዲጂታል አርቲስት እና ትራዲሽናል ፔንቲንግ ላይ ነው የምሰራው። ከረንትሊ አዲስ አበባ ዩኒቨርሲቲ እየተማርኩ ነው። ፋይን አርት ፕሪንት ሜኪንግ እየተማርኩ ነው። አለል በሌላ ስሙ ፔንቲንግ ማለት እንደ ፔንቲንግ ሆኖ ግን የሚለየው ብዙ አይነት ሚዲየሞች ተጠቅሞ አርት ክሬት ማድረግ ፎርም ኦፍ አርት ነው።
እንዴት ወደ ስዕል ጥበብ ወይም ደግሞ ወደ ግራፊክሱ እንዴት ልትመጣ ቻልክ?
ከልጅነት ጀምሮ እኔ ጎረቤቶቼ ሰዓሊዎች ነበሩ፣ እዛው አለል የተመረቁ እና ከልጅነት የእነሱ እንትን አደረብኝ እና ከልጅነት ጀምሮ ያው እንደ ማንኛውም ለመስቀልም ሆነ እንዲሁ ለቤተሰብ ምናምን ስል ነበር። ከዛ ያው ኢትዮጵያ ውስጥ ትራዲሽናል ወይም ይሄ ባህላዊ ፔንቲንግ በቀለም መሳል አክሰሰሪ ምናምን ስለማይመች ሀሳቦችን ለመግለጽ ዲጂታል ፎርሙን ወይ ዲጂታል አይነቱን የሞከርኩ ሀሳቦችን በዛ መንገድ መግለጽ ጀመርኩ። እዛ ነው ወደ ዲጂታል የገባሁት።
አብዛኞቹ ስራዎች እንግዲህ በጣም ቀለም የበዛባቸው ከባህላዊ የኢትዮጵያ ስነ ልቦና ወይም ደግሞ ከመንፈሳዊ ነገር ጋር የተያያዘ ነገር ያላቸው በመታየት ብቻ ተለይተው ይሄ የእሱ ስራ ነው የሚል አይነት ቅርጽ ይዘው የሚወጡ ናቸውና ለየት ብለህ መውጣት ችለሃል። ታይቶ ይሄ እሱ ስራ ነው ለማለት በሚቀል አይነት ዘይቤ ይፈጥራልና እንዴት ነው ወደዚህ አይነት ያሳሳል ወይም የንድፍ እና የቀለም መረጣ የገባው?
ጥሩ ጥያቄ ነው። ያው እንደማንኛውም ሰው መጀመሪያ ወደ አርት ፎርም ሲገባ ብሎታውን ለመቻልና ሐሳብ ለመግለጽ ነው። ከዛ ቀስ በቀስ የአይነት የራስ አይነት አይዲንቲቲ ይሉታል ፈረንጆች፣ ማንነት፣ የስዕል ማንነት፣ የጥበብ ማንነትን ለማግኘት ታይም ፈጅቷል። የሆነ ከሚመቸኝ አይነት ነገር እኔ ከሚሰበኝ አይነት ነገር በብዙ አመት ያመጣሁት ነገር ነው። እና ያው የኢትዮጵያም ካልቸር በጣም እንደሚታወቀው በጣም ኃይለኛ ደማቅ ከለሮች እና በቴክኒካል እንትኑ ደግሞ ፕራይመሪ ይሄ ጠንከር ያሉ ደማቅ ከለሮችን ይጠቀማል። እና በመንፈሳዊውም ኦርቶዶክስ ተዋህዶ አሳሳል ቤተክርስቲያኖች ላይ ቤተ ክህነቶች ላይ የሚታየው ስዕል ጋባዥ ነው ላይን እና ያው የሀገርም ኢንፍሉዌንስ የሀገርም ነገር እንትን ብሎብኝ ነው ወደዛ የገባውበት ነገር እና ያው በክርስትናም ኦር በኦርቶዶክስ ስፔሲፊክሊ ቤተሰቦቼ ስለነበሩ ያው በዛ ስላደኩ ያንንም ለመስራት ይገፋፋኝ ነበር። በጣም መንፈሳዊ ሳይድ ይገፋፋኝ ነበር ሀሳቦችን ከዛ ሀሳብ ለመውሰድ ማለት ነው።
አንተ ስራዎችን ማቅረብ ከጀመርክ ምን ያህል ጊዜ ሆነ? ስኬት ናቸው የምትላቸው ነገሮች ምንድን ናቸው?
ስራዬን ያው ማቅረብ የጀመርኩት አሁን ሶሻል ሚዲያ ማለት ወይ ኢንስታግራም ወር ፌስቡክ እኔ ከከፈትኳቸው ቀኖች ጀምሮ ነው። ኤግዛክት ትክክለኛ ቁጥሩን ባላቆም ከአምስት አመት በፊት ስድስት አመት አካባቢ ላይ ነው ለህብረተሰብ ማቅረብ የጀመርኩት እና የነበረኝም አማራጭ በሱ በሶሻል ሚዲያው በኩል ነበር እና በዛ ዙሪያ ላይ ነበር እያቀረብኩ የነበርኩት እና ትኬት ብዬ የማስበው ነገር መጀመሪያ ሁሌም አርቴ ላይ እውነት አዘል ቢሆን ብዬ የማስባቸውን ነገሮች ናቸው መሳል የምፈልገው ወይም መግለጽ የምፈልገው እና እውነት መስሎ ካልታየኝ ካላመንኩበት ሀሳቡ ላይ የመሳል እንትኔ ብዙ አይደለም እና ያው በስዕል ዙሪያ ላይ እያደግኩ ስመጣ ይህንን አስተሳሰብ በማዳበሬ ለእኔ አንድ ስኬት ነው ብዬ አስባለሁ። እንደዚህ አይነት አርቲስት ሆኜ በመገኘት ማለት ነው። ሁለተኛ ነገር ደግሞ ብዙ አይነት ሰዎች የሰራሁላቸው ሰዎች ቡከቨር አሁን በጣም ማከብረው ዲያቆን ሄኖክ የሚባለ ሰባኪ አለ ኦር ፕሪቸር ለሱ ቡከቨር ሰርቼለታለሁ እና በጣም ትልቅ ስኬት የምለው ጊዜ ነው ከብዙ እንትኖቼ ማለት ነው። እና
ስዕልህን ለሚያይ ሰው ደግሞ አርቲፊሻል ኢንቴሊጀንስ ወይም ኤአይ ተብሎ የሚሳሉት ስዕሎች ጋር የመመሳሰል ነገር አለው። እሱን ጥበብ እንዴት ነው ሞክረኸዋል ወይም ከዛ ጋር የማቀናጀት ሀሳብ አለ? እንዴት ታየዋለህ? እስቲ እሱን ነገር ንገረኝ።
ይህን ጥያቄ ከዚህ በፊትም የቅርብ ጓደኛዬ ጠይቃኝ ነበር እና ሞክሬው አውቃለሁ። ኤአይ በጣም ኃይለኛ እና ጠቃሚም እንደሆነ ተረድቻለሁ። እናም እንደዛም ሆኖ ምንም ኃይለኛ የሆነ ነገር ጉዳት ይኖረዋል ብዬም አስባለሁ። እንደምንም ኃይለኛ ነገር ፈጠርኩልኝ ጉዳት ይኖረዋል ብዬ እንትን እላለሁ እና በዛ ዙሪያ እንዲሁም አንድ ስራ ሰርቼ ነበር እና ኤአይ ላይ ያተኮረ ነገር ማለት ነው እና ጠቃሚ መሳሪያ እንደመሆኑ ጉዳቱንም ማሰብ አለብን ብዬ አስባለሁ። እስከ መጨረሻው ይቅር አልልም፣ ግን ስንጠቀመው እኛ እንዳይጠቀመን ማሰብ አለብን ብዬ አስባለሁ። አሁን ቴክኖሎጂ ከተባለ እኛንም የሆነ እስከ መጠቀም እየደረሰ ነው አሁን ባለንበት ጊዜ ላይ እና ያው ሁለት አይነት ሀሳብ ነው ያለኝ በዚህ ዙሪያ እና አሁን ዲፕ ፌክ የሚባል አለ። የአይ ፎርም ኦፍ አርት ሆኖ በጣም ሂስትሪ ሊያበላሽ የሚችል አይነት የሆነ ነገር ሀፕን አድርጎ ከብዙ አመት በኋላ ብዙ አይነት የእሱ ቪዲዮዎች ቢኖሩ ሰዎች እንዳይረዱት የማድረግ ሚስሊድ ሊያደርግ ይችላል ሂስትሪን እና በዛ ዙሪያ በጣም ኮሸስ መሆን አለብን ኦር ማሰብ አለብን ከመስራታችን በፊት ብዬ አስባለሁ።
ጥቂት አንድ ሁለት ካየኋቸው ስራዎችህ ደግሞ አንስቼ ልጠይቅ። ለምሳሌ ረሃብን አስተምራችኋለሁ የሚል አንድ ህጻን ልጅ ያለበት የሞተች ንብ ያለችበት ግን ደግሞ ከንብ ቀፎ ውስጥ ማር የሚፈስበት ልጅ ሰርተሃል። ምንድን ነው የዚህ ስዕል መልእክቱ? ሀሳቡ ምን ነበረ?
ይህ መልእክቱ እኛ ልጆቻችን ዝልሽ ቤተሰቦቻችን ወይም እኛም ቤተሰብ ስንሆን ስንፍናን የማስተማር ነገር አለ ብዬ አስባለሁ እና ስንፍናን እንዳይማሩ ማሩ ማለት ጣፋጭ ነገር ነው ሀሳቡ የሚጣፍጥ ነገር እና ሲጣፍጥ የሆነ ነገር የመምረሩ ነገር አለ እና ከአንድን ነገር ከመምረሩ በፊት ማሳየት ረሃብን ማሳየት አለብን። የሆነ የአንድን ነገር መጣፈጥን እንድናመሰግንም ይጠቅማቸዋል ተብሎ የሚደረግ ነገር
ኦር ለኛ የሚደረግ ነገር ያው እኛም ልጅ እንደመሆናችን የሚደረግ ነገር ሊጎዳ ይችላል ብሎ መታሰብ አለበትና ሳህኑ መሰበሩ የሚያሳየው ልጆች ታታሪነትን እኛ ሰዎች ስንማር እንሰንፋለን ከሆነ ሰዓት በኋላና መታተርን እንድናይ ትንሽ መከራን ማየት አለብን። ፈልገ ነው ባይሆንም አንድ ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አመናለሁ ነው ፍሪደም የሚገኘው ብዬ ማስቦ ሲቆጠብ ነውና ልጆቻችንን እናሳድግ። በምግብ አኳያ ራሱ ልጆች በጣም አሁን ጃገርም ሲታይ ውፍረት ብዙ አይነት በሽታ ያጠቃቸዋልና ሊትራሊ ራሱ ከተወሰደ ነገሩ ልጆች ይጎዳሉ ፓረንታቸው ቤተሰቦቻቸው ከሚያሳዩቸው ነገርና ከዛ አኳያ ነው ተመስርቼ ይሳል። እዛ ስዕል ላይ ንብ አለችና ታየው አለበገርነት ስራ ታታሪነት ነው የምታሳየው ሲምቦሏ ማለት ነው ወይም ማለት ስንፍና እያጠቃን ነው አይነት ነገር ነው እና እንደ ንብን ጠንክር ንብን አንግደላት አይነት ነገር ነው ሀሳቡ።
እሺ ስራዎችህን እንግዲህ በቀጣይ በምን አይነት መልኩ ነው ሰዎች እንዲያገኟቸው ለማድረግ ያሰብከው? ምን ታስባለህ? ህልምህ ምንድን ነው?
ውጪ ከዚህ በኋላ አንድ እያዘጋጀው ያሰብኩ አንድ ሶሎ ኤግዚቢሽን የግል ኤግዚቢሽን ለማዘጋጀት አስቤያለሁ እና እንዳሁኑ ዲጂታል ብቻ አይደለም የሆነው ማህበረ ገርጽ ላይ እንዳለው ዲጂታል ብቻ ሳይሆን ሰዎች ፊዚካሊ መጥተው ትራዲሽናል ሆነ በኦይል ቀለም የሚሰራ ኢንስታሌሽን የሚባል አይነት አለ 3D ሆኖ ሰዎች ራሳቸው ገብተው ኢንተራክት የሚያደርጉበት አይነት ፎርም ኦፍ አርት ነውና እንደዛ ለመምጣት አስቤያለሁና ማስተላለፍ ፈልገው በአርት ዙሪያ የኔ አርት እንዲያስተላልፍ ፈልገው እውነትን ነው ዙሪያ ላይ ነው ስራዎችን እንዲያጠነጥኑ ሞክረው።
እሺ እሺ ቴንክ ዩ በጣም ማራኪ
ቴንክ ዩ።
የዓለም ዋንጫ 2022 እንግዲህ የመጪው የፊታችን እሁድ ይጀምራል። የዘንድሮ የ2022 የዓለም ዋንጫ አዘጋጅ የሆነችው ካታር በመቶ ሺዎች የሚቆጠሩ የዓለም ዋንጫ እንግዶችን መቀበሏን ጀምራለች። በዓለም ዙሪያ በስፖርት አፍቃሪያን ዘንድ በጉጉት የሚጠበቀው ይሄ የዓለም ዋንጫን በተመለከተ የተለያዩ መረጃዎችን ያቀብለን ዘንድ ሀብታሙ ስዩም እዚህ ስቱዲዮ ተገኝቷል። ሀብታሙ እንዴት አመሸህ?
እንዴት አመሸሽ ሄደን?
እንኳን እዚህ ተገኘህ። በስቱዲዮያችን ውስጥ እንግዳ ሆነ ነው የመጣህ።
በጣም አመሰግናለሁ እንግዳ ስላደረግሽ፣ በገዛ ቤታችን እንግዳ አድርገሽ።
በእርግጥ ከኮቪድ በኋላ ይሄ የመጀመሪያ ጊዜያችን ነው። ከዚህ ቀደም ከኮቪድ በፊት ሰብሰብ ብለን እኔ አንተ ጽዮን ግርማን በመሆን ስቱዲዮ ውስጥ ገብተን መርሃ ግብሮችን መራ ነበረ። አሁን እንግዲህ የኮቪድ ሁኔታዎች እየላሉ ስለመጡ ነው እዚህ የተገናኘ ነው። በጣም ደስ ብሎኛል። ዛሬ እንግዲህ በመጀመሪያ ስለ ኳታር የዓለም ዋንጫ ነው የምናወራው እና በመጀመሪያ የኳታር የዘንድሮ የዓለም ዋንጫ እንድታዘጋጅ እንዴት ተመረጠች? የዘንድሮን የዓለም ዋንጫስ ልዩ የሚያደርጉት ነገሮች ምንድን ናቸው?
አመሰግናለሁ ኤደን። እንደምታውቂው ዓለም አቀፉ የእግር ኳስ ፌዴሬሽን አቅም አለኝ እንደዚህ ያለውን ውድድር ማዘጋጀት አቅም አለኝ የሚሉ ሀገራትን ያወዳድራል። ከአቅማቸውን ካየ በኋላ እጣ እንዲወጣ ይደረጋል። በዛ እጣ መሰረት በ2010 የጎርጎሳውያኑ ዘመን ላይ ካታር ይህንን ጨዋታ ዓለም አቀፍ የስፖርት መድረክ እንድታዘጋጅ ተመርጣለች። በወቅቱ ከዩናይትድ ስቴትስ፣ ጃፓን፣ ደቡብ ኮሪያና አውስትራሊያ ጋር ነበር የተፎካከረችው። በስተመጨረሻ እንግዲህ ይህንን የማዘጋጀት እድሉን አግኝታ ከፍተኛ ደስታ ተፈጥሮ ነበረ በኳታር። በዛ መሰረት ነው ለዚህ ውድድር አዘጋጅነት የተመረጠችው። የዘንድሮው የተለያዩ ነገሮች አሉት። ልዩ ነገሩ የመጀመሪያው በመካከለኛው ምስራቅ ታሪክ ለመጀመሪያ ጊዜ የተደረገ የዓለም ዋንጫ ነው እዛ አካባቢ የተዘጋጀ።
እንደውም ብዙ ጊዜም ሲሳተፉም አይታዩም። እዛ አካባቢ ያሉ ሀገራት ዓለም ዋንጫ ላይ ያላቸው ተሳትፎ አነስተኛ ነው።
እምብዛም እንደሆነ ይነገራል። በአዘጋጅነት ደግሞ በዓለም ዋንጫ እንግዲህ አሁን ከ1930 ዓመተ ምህረት ነው የተጀመረው በጎርጎሳውያኑ ዘመን። በ92 ዓመት ውስጥ ለመጀመሪያ ጊዜ ነው መካከለኛው ምስራቅ ቀጠና ይህንን ጨዋታ ያስተናግደው። ካታር ይህንን አዘጋጅ መሆኗ የመጀመሪያው ልዩ ነገር ነው። ሁለተኛ በክረምት የሚደረግ የመጀመሪያው የዓለም ዋንጫ ነው። ይሄ የሆነበት ምክንያት ያው ካታር እንደምታውቂያት እጅግ ሞቃታማ ከሚባሉ የዓለማችን ሀገራት መካከል አንዷ ናት። በበጋው ወር እንደዚህ ያለውን ውድድር ማደረግ የማይታሰብ ነው። ምክንያቱም ወበቁ አለ። በወበቅ ደግሞ ስፖርታዊ ክንውኖችን ማከናወን እጅግ ከባድ ስለሆነ በክረምት እንዲደረግ ተደርጓል ማለት ነው። ይህን እንዲሳካም ደግሞ ካታር ከ ወደ 8 አዳዲስ ስታዲየሞችን አስገንብታለች። ማስገንባት ብቻ ሳይሆን ደግሞ ማቀዝቀዣ የተገጠመላቸው ማቀዝቀዣ ስርዓት እንዲኖራቸው ተደረገ።
ለኳታር ነው እንጂ ክረምትነት ለሌላው
ወበቃላ ሆኖም ግን ቢያንስ ጨዋታዎቹ እንዲከናወኑ የሚያደርግ የሙቀት መጠን አለ። ይሄ ነው ሁለተኛው ነገር። ሶስተኛው ለመጀመሪያ ጊዜ በዓለም ዋንጫ ታሪክ ሴቶች በዋና ዳኝነትና በረዳት ዳኝነት የሚሳተፉበት የዓለም ዋንጫ ነው። ይሄንን በተመለከተ ወደ ኋላ ላይ ስለ ሴቶች ተሳትፎ እናወራለን። ስለዚህ ከነዚህ ነገሮች አንጻር ነው ልዩ የሆነው። አንድን ጨምር ከተባለ የሩሲያና የዩክሬን ጦርነት አለ። የኮቪድ-19 ዓለም ላይ የፈጠረውም ጫና አለ። ከዛ በኋላ የተደረገ የመጀመሪያው የዓለም ዋንጫ መሆኑም ልዩ አድርገዋል።
አዎ፣ ሩሲያ መታገዷም እንዳለ ሆኖ ማለት ነው። ሌላው እንግዲህ የኳታር ዓለም ዋንጫ ሲነሳ በጣም ውዝግቦች ያልተለዩት እንደሆነም ይነገራል። በተለይ ደግሞ አዘጋጅ ሀገሯ ኳታር ላይ እጅግ ብዙ ትችቶች ተነስተዋል እና እስቲ እነዚህ ነገሮች ምንድን ናቸው? ምንጫቸው ምንድን ነው? ትንሽ ጠቀስ ጠቀስ አድርግልን።
እንግዲህ ቀደም ብለን እንዳወራ ነው ካታር ይህንን ውድድር እንድታዘጋጅ ከተመረጠች በኋላ ልዩ የሆኑ ስታዲየሞችን ለማስገንባት ተንቀሳቅሳለች። ወደ 220 ቢሊዮን ዶላር ነው ያወጣችው። 8 አዳዲስ ስታዲየሞችን ያስገነባችው። እነዚህን ስታዲየሞች የገነቡ ሰራተኞች ግን ሰብአዊ መብታቸው የተከበረ አልነበረም፣ የሚያስፈልጋቸው እንክብካቤና ድጋፍ አልተደረገላቸውም በሚል ዓለም አቀፍ የመብት ተሟጋቾች ቅሬታ ሲያቀርቡ ነበረ። ከዛ ጋር በተገናኘ ደግሞ ወደ በሺዎች የሚቆጠሩ ሰራተኞች ለሞት ተዳርገዋል። በዚህ ምክንያት ካታር አወዛጋቢና አጨቃጫቂ ሁኔታ ውስጥ ገብታለች ማለት ነው። ካሳ መክፈል አለባት የሚሉ ጥያቄዎችም አሉ። ከሱ ጋር በተገናኘን የመጀመሪያው ውዝግብ ማለት ነው። ሁለተኛው ደግሞ የካታር ማህበረሰብ ከሞላ ጎደል ወግ አጥባቂ የሚባል ሕግ ያለበት ሀገር ነው። በሌሎች ሀገር ውስጥ ያሉ እንዲሁ በተለምዶ የሚደረጉ ነገሮች ካታር ውስጥ ደግሞ በሕግ የተገደቡ ናቸው። ሌላውን ትተን አንዱን ብናነሳው መጠጥ ነው። መጠጥ በስቴዲየም ውስጥ ሙሉ በሙሉ ተገድቧል፣ ወይንም ደግሞ መጠጣት ተከልክሏል። የአልኮል መጠጦች ማለት ነው። ሌሎች ቦታዎችም ከባድ ክልክል ስላለ በርካታ ሰው ደግሞ ወደ እነዚህ ውድድሮች መሳተፍ የሚፈልገው የመዝናናት መንፈስን ተከትሎ ነው። ከዛ ጋር በተገናኘ ይሄኛው አወዛጋቢና አጨቃጫቂ ሆኗል እና ሁለቱን ነገሮች ማንሳት እንችላለን።
ከቱሪዝም አኳያም ካየ ነው ምናልባት አዋጭ ላይሆን ይችላል። ኳታር እስላማዊ ሀገር ናት። በዛ መሰረት ሀራም ተብሎ የሚበየኑ ብዙ ነገሮች አሉ። የአሳማ ስጋ መብላት ሀገሪቱ ውስጥ እንዲበላ አልፈቀደችም። ከተለያየ የዓለም ክፍል የሚመጡ በተለይ ከአውሮፓ ክፍል የሚወጡ ደግሞ በጣም እለት እለት ከሚመገቡት እንደ ጣሊያን ያሉ ሀገራት እለት እለት ከሚመገቡት ነገር መካከል ነው እና ከቱሪዝም አኳያም ይህም በራሱ ተግዳሮት የሚደቅና የሚያከራክር ነገር ይሆናል። እስቲ እንግዲህ ደግሞ ወደ ውድድሩ እንለፍና ስንት ሀገራቶች ናቸው ዘንድሮ የሚወዳደሩት? የአሸናፊውስ ሽልማት ምንድን ነው?
ዘንድሮ 32 ሀገራት ናቸው የሚወዳደሩት። ከሞላ ጎደል ሁሉንም አህጉሮች የሚወክሉ ሀገራት ናቸው የሚወዳደሩት። አፍሪካ 5 ሀገራት ይወዳደራሉ። እኛ እንግዲህ የአፍሪካ አህጉር ጉዳይ ስለሚመለከተን ብዬ ነው። ዘንድሮ ካሜሩን፣ ሴኔጋል፣ ቱኒዚያ፣ ሞሮኮ እና ጋና ናቸው የሚሳተፉት። አሸናፊው በአጠቃላይ የሽልማቱ መጠን ወደ 420 ሚሊዮን ዶላር አካባቢ ነው። ነገር ግን የሚያሸንፈው ቡድን ወደ 42 ሚሊዮን ዶላር ነው የሚሸለመው። ከዛ በኋላ ደግሞ እንደሚታወቀው ትልቅ ክብር የሚሰጠው ዋንጫ አለ፣ የዓለም ዋንጫ ልዩ ቅርጽ ያለው እሱም መያዝ ደግሞ በዓለም የስፖርት ታሪክ ውስጥም ከፍተኛ ቦታ የሚያሰጥ ስለሆነ እሱም እንደ ሽልማት አለ። ሌሎች በየደረጃዎች የሚሰጡ ለኮከብ ጎል አግቢና ተጫዋቾችም የሚሰጡ ሽልማቶች ተዳምረው ዘንድሮ የኳታሩ ውድድር ሞቅ ያለ ሽልማት ያለበት እንደሆነ የሰማ ነው።
እውነት ነው። ምናልባት ደግሞ የስፖርት ውርርዶችን በዚህ ወቅት የተለመዱ ናቸው። ግን እንደው የራስህን ግምት ባንወራረድም የራስህን ግምት ልጠይቅ፣ የዘንድሮን የዓለም ዋንጫ ማንም ይወስድ ይመስልሃል?
የእኔ ውድድር የእኔ ከብቃት ሳይሆን ከምኞት አንጻር ቢሆን ቢታይልኝ ይሻለኛል። ባለፉት እንግዲህ አሁን 92ኛ ዓመቱን ይዟል የዓለም ዋንጫ፣ ለ22ኛ ጊዜ ነው የሚደረገው። በዚህ ውስጥ ከሩብ ፍጻሜ የተሻገረ የአፍሪካ ሀገር ወይም ወኪል የለም። ምናልባት ዘንድሮ ላይ እንደ ምኞቱ ነው ከአፍሪካ ሀገራት መካከል አንዱ ቢያሸንፍ ታሪክን ለመቀየር ያክል መልካም ነው ብዬ አስባለሁ፣ እመኛለሁ። ምናልባት እነ ሴኔጋልም ሴኔጋል ለዚህ ክብር ልትበቃ ትችላለች ብዬ አስባለሁ።
እሺ እንግዲህ ከማጠቃለላችን በፊት ሰዓታችንም እየተጠናቀቀ ስለሆነ በዚህ ውድድር ላይ ሴቶች ለየት ያለ ሚና አላቸው ብለናል፣ ወደ በኋላ ላይ እንመለሳለን ብለህ ነበር። ምን አይነት ሚና ነው ያገኙት?
ዘንድሮ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 6 ሴቶች በዋና ዳኝነትና በረዳት ዳኝነት ያገለግላሉ፣ ውድድሮችን ይመራሉ። እነዚህ ዳኞች ስቴቫኒ ፍራምፖርት ከፈረንሳይ፣ ሳሊማ ሙካሳንጋ ከሩዋንዳና ያሺሚ ያማሻታ ከጃፓን በዋና ዳኝነት ሲያገለግሉ፣ ኒዌዛ ባክ ከብራዚል፣ ካረን ዲያዝ ከሜክሲኮና ካትሪን ነስሬቲ ከዩናይትድ ስቴትስ ረዳት ዳኛ ሆነው በዓለም ዋንጫ ታሪክ ላይ ስማቸውን ያስመዘግባሉ ተብሎ ይጠበቃል። ሄደ
መልካም። እንግዲህ አጠር ያለ አንድ እስቲ አዝናኝ መረጃ አቀብለና እናጠናቅ።
አዝናኙን ያገኘሁት ነገር በየአመቱ የዓለም ዋንጫ በየአራት አመቱ ሲካሄድ ውድድሩ የሚቀርቡ ኳሶች ስያሜ ይሰጣቸዋል እና የዘንድሮም ስያሜ ያለው አልራህላ ይሰኛል። የአዲዳስ ተቋም ነው የሰራው ይህንን ኳስ። ትርጉሙ ደግሞ በአረብኛ ጉዞ፣ ፍኖት፣ መንገድ እንደማለት ነው። ሁለተኛው ነገር ኦፊሳላዊ ሙዚቃ ይዘጋጃል በየአራት አመቱ። የምናስታውሳቸው ሙዚቃዎች አሉ ከዚህ በፊት በተደረጉ ውድድሮች።
ሻኪራ፣
አዎ፣ የነ ኬነን፣ የነ አርኬሊ በርካታ የማይረሱ ሙዚቃዎች አሉ። ዘንድሮም እንግዲህ ብዙ ደምቆ አልተሰማ ይሆናል እንጂ ሙዚቃ ተዘጋጅቷል። የሙዚቃው መጠሪያ 2020 ይሰኛል። ተጫዋቾቹ ደግሞ ትሪኒዳድ ካርዶና ከዩናይትድ ስቴትስ፣ ዴቪዶ ከናይጄሪያ እንዲሁም ደግሞ አይሻ የተባለች ደግሞ የካታር ሙዚቀኛ ተሳትፎበታል ማለት ነው። እና እነዚህ ትንሽ አዝናኝ ነው አግኝቼዋለሁ።
ሀብታሙ፣ እንግዲህ በተመልሰህ ትመጣለህ። ይሄ ነገር ቀጣይ ነው የሚሆነው። በየጊዜው መረጃዎችን ታቀብለናለህ። ዛሬ ግን እዚህ ስቱዲዮ ስለተገኘህ እጅግ አብዝቼ አመሰግናለሁ። ተመልካቾቻችን፣ ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ተመልካቾቻችን የጋቢና ቤ መሰናዶ ይቀጥላል። ስናቀብላችሁ የቆየ ነው የዓለም ዋንጫ የ2022 መረጃዎችን ነበር። በቀጣይም የምንቀጥልበት ይሆናል። አሁን ሙዚቃ ሰምተን እንመለስ። የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ነበርኩ። ኤልያስ አስማረም በድምፅና በምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብሮኝ ነበረ። እንግዲህ የዛሬውን መሰናዷችን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሰኞ እንገናኝ። በነገው ምሽትም ደግሞ በመዝናኛ መርሃ ግብር እንጠብቃችኋለን። ደህና ደሩ። We'll be right back.